ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
I've always just been passionate about science and creating things and just innovating.
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለውድድሩ ሳላውቅ በፊት ነው።
ማቹት ወይም የተመለከታችሁት በዩናይትድ ስቴትስ ታዳጊው ሳይንቲስት ተብሎ የተሰየመው የ14 ዓመቱ ኢትዮ አሜሪካዊ ሄመን በቀለ ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ የትግራይ ክልል የመልቀቂያ ፈተና ወስደው ትልቅ ነጥብ ያስገኙ ወጣቶች ዙሪያም እንቀራለን። እንዲሁም ይህና ሌሎች መሰናዶችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከጥቂት ሳምንታት በፊት በዩናይትድ ስቴትስ ቨርጂኒያ ግዛት የWT ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት 3M ውድድር ላይ አሸናፊ በመሆን ተመርጧል። ምርጥ አዳጊ ሳይንቲስት የሚለውን ማዕረግም ነው የተቀበለው። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ የሚቀርብና ተመጣጣኝ ዋጋ ያለው ደረቅ ሳሙናን ፈጥሯል። ሄመን በቀለና ወላጆቹን አነጋግረን ያሰናዳ ነው ዘገባ ይቀጥላል። አመቱ ሄመን በቀለ 3M በተሰኘው የሳይንስና ተግባራዊ ህይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለውድድሩ ሳላውቅ በፊት ነው። ነገር ግን 3M ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
3M በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን የ25,000 ዶላር አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
The bar soap has a couple of different aspects to it and different
ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስቶ በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በዓለም ላይ በአማካይ ለቆዳ ሕክምና የሚከፈለው ገንዘብ 40,000 ዶላር ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በተጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ያህል በመንገድ እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ ይጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎን ስታዩ ደግሞ ብዙ ሞር መጫወቱን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ። ይህም ይመስላል ይህም
የሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም 3M ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው።
ራስ ነገር ብዙ ስለሚሰራ አዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው መመራመረው ሲ ያው በቃ ሁልጊዜ እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም ምንም ማንንም ከየትም እንዳገኘው አናውቅም አግኝቶት ኦሬዲ ኢንትሪውን ካስገባ በኋላ እንሰማውና ላሸንፍ እችላለሁ ይላል። አረ ተው ይሄ ነገር በጣም ብዙ ሲደክምበት እናያለን ሲለፋ እናያለን ከካስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እነዚህ ነገር ጥልቅ ነገር ነው ማለት ነው ይሄን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያረጋው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው
ሲወዳደር ሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር እኔ ከልጅነቱ ጀምሬ የማነበው ነገር ነውና ግጠኛ ልክ 10 የመጨረሻ ደረሱ ሲባል እኔ ለሱ ለኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ላይ ነበርው ስሜት በቃ ጥሩ መጣሃል ራስህን አልዲ ጋር አሳይተሃል ጥሩ ነው እኛ በዛ ራሱ የመርካት ነገር ነበር። ግን እሱ በዛም አደረካ ያ እጁ ላይ ያለውን ነገር እስከመጨረሻው ጥግ እስከማድረስ ድረስ እንድም እንዳልኩሽ ነው በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው። መጨረሻው ጥይቱ ሲመጣ ደግሞ
አባቱ አቶ ወንደሰን ምርጥ 10 ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ ያሁኑ ስኬት ታዲያ በሄመን የወደፊት ህይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምርቱ ጎን ለጎን ስራውን እንዲያካሂድ እንደሚጥሩም ይጠቁማሉ።
አው ገና እንግዲህ ለጥኛ ክፍል ተማሪ ነው ብዙ ነገር ይጠበቅበታል ትምርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይሄን ፍላጎት እንዲገታ እንፈልግምና ሁለቱንም ጎን ለጎን የማስኬድ ነገር ትምርቱ እየተማረ በጎን በኩል በጎን ደግሞ ይሄንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደወላጅ ለመደገፍ ዝግጁ ነን የቻልነው አቅም። ግን ሞር ትምርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው ያለው።
ያው እንዳልኩሽ ነው በጣም ሰልፍ ድሪቨን ራስን ነው በጣም እሱ የሚለው ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ መጀመሪያ በጣም ትረስት አለን እሱ ላይና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል። ግን ደግሞ ይሄንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመስጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ገብ እንዳለው ይናገራል።
For the most part I'm planning on either saving that away for college or using it to further
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጣለሁ አሊያም ደግሞ ምርምሬን ለማስፋፋት እጠቀማለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መስፈል ጉዳዮች ልጠቀመው እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ለሰራችን ማስተባቸው ግቦችን አስፈራያለሁ። ለነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌደራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገ ያገው ሙከራ በተጨማሪ ሳሙናውን ለህዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ሲጨርስ እንዳሰብኩት ለህብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት ይችላል ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጉርጉዝያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ህይወት ላይ በጎ ተጽዕኖ ማሳረፍ ይችላል።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ ሆነው ታዳጊው ሳይንቲስት ሄመን በቀለ SCTS የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለው አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ አደን ገረመው ከዋሽንግተን ዲሲ። በትግራይ ክልል የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ተማሪዎች መካከል ወደ 67 በመቶ የሚደርሱት ተፈታኞች ከግማሽ በላይ ነጥብ አስመዝገባቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ኩሽ አስታውቀዋል። የቢሮ ኃላፊው የተሻለ ሲሉ የገለጹትን የፈተና ውጤት ማስመዝገብ የተቻለው ደግሞ ቀደም ሲል ተማሪዎቹ የ10ኛ ክፍል ሀገር አቀፍ ፈተና ወስደው ያለፉና ለፈተና መቀመጥ ከሚገባቸው እድሜ በ4 ዓመት ዘግይተው በመፈተናቸው የተማሪዎቹ ብስለት በመጨመሩ እንደሆነም ኃላፊው አስረድቷል። በዚህ ዙሪያ የተጠናቀረውን ዘገባ ሙልጌታ ጽፋ እንደሚከተለው ያቀርበዋል።
በትግራይ ክልል ከመስከረም 29 ቀን እስከ ጥቅምት 2 ቀን 2016 ዓ.ም ምረት የተሰጠው የ12ኛ ክፍል ብሔራዊ መልቀቂያ ፈተና ይፋ ተደርጓል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሮሽ ለአሜሪካ ድምጽ በሰጡት ማብራሪያ ለፈተናው ከተቀመጡት አጠቃላይ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ነጥብ እንዳስመዘገቡ ገልጸዋል።
በተፈጥሮ ሳይንስ ተፈተኑ 17 ቤት ተፈትነው 3.50
ከ700 በተመዘነው የተፈጥሮ ሳይንስ ፈተና 300 እና ከዚያ በላይ ያስመዘገቡ ተማሪዎች 73 በመቶ ናቸው። ከ600 በተመዘነው የማህበራዊ ሳይንስ ፈተና ከ300 በላይ ነጥብ ያላቸው 51.38 በመቶ ናቸው። በጠቅላላ መስፈርቱን አሟልተው ለፈተና ብቁ ከሆኑ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ውጤት አምጥተው ወደሚቀጥለው የትምህርት ደረጃ አልፈዋል።
ውጤታቸው ይፋ የተደረገው የዘንድሮ ተፈታኞች በወቅቱ ተመዝነው ቢሆን የ4ኛ ዓመት ተማሪዎች ሊሆኑ የሚችሉ እንደነበሩ ኃላፊው ተናግረዋል። ፈተና ከወሰዱ ተማሪዎች 27ቱ ከ600 በላይ ውጤት ማስመዝገባቸው አክለው ገልጸዋል። 657 ነጥብ በማስመዝገብ ከፍተኛ ውጤት ያገኘው ሙሴ ኪዳነ የተባለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ይህ ውጤቱ ተስፋ በማድረግና በጥረት የተገኘ እንደሆነ ሙሴ ያስረዳል።
በውጤቱ ደስተኛ ነኝ። መፈተን ከመገባን ጊዜ በ4 አመት ዘግይቼ ነው የተፈተንኩት። በአሁን ወቅት የ4ኛ አመት የዩኒቨርሲቲ ተማሪ ሆን ነበር ማለት ነው። ከፍተኛ ውጤት ማስመዝገብ የቻልኩት በተስፋ ነገሮች ይለወጣሉ በሚል እምነት ስለሰራው ነው። ለፈተናው እንድንዘጋጅ ከ4 ወራት በላይ እድል ተፈጥሮልናል። በጊዜውም በሚገባ ለፈተናው ስዘጋጅ ነበር። ችግርና መሰናክል ያጋጥም ይችላል። ሆኖም የሚቻለውን ያህል በሚያዋጣው መንገድ በመጠቀም ለውጥ ለማምጣት ጥረት ማድረግ ወደ ስኬት ያደርሳል።
በሀገር አቀፍ ደረጃ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ተማሪዎች ማለፊያ ነጥብ ማግኘት የቻሉት 3.2 በመቶ ብቻ ናቸው። በትግራይ ክልል ግን 66.96 በመቶ ለማለፍ የቻሉት እንዴት ነው በሚል የተጠየቁት ኃላፊው ዶክተር ኪሮስ ንጽጽሩ ከመነሻው አግባብነት እንደሌለው ይተቻሉ። ምክንያቱም ሲያስረዱ በትግራይ ክልል ለፈተና የተቀመጡት ተማሪዎች ቀደም ሲል የ10ኛ ክፍል ሀገር አቀፍ ፈተና ተፈትነው የመሰናዶ ትምህርት የወሰዱ እንደሆኑ አስታውሰዋል። በአሁን ጊዜ የ10ኛ ክፍል ፈተና መቅረቱን ጠቅሰው ተፈታኞቹ በራያ፣ በመቀለ፣ በአድግራትና በአክሱም ዩኒቨርሲቲዎች ገብተው ከፍ ያለ ዝግጅት ሲያደርጉ እንደቆዩ ገልጸዋል።
ህይወት ታይም ካሉ ብዙሐሽ መልክ አዝርደሉ
ህይወት ምን እንደሆነ በሚረዱበት ትኩረት ለማድረግ በማይቸገሩበት እድሜ ላይ ሆነው ፈተናውን ይወሰዱት በደረሰባቸው ችግር መድረስ ከመገባን ደረጃ ወደ ኋላ ቀረን በሚል ቁጭትና ወኔ ባጭር ጊዜ ስለተዘጋጁ እንደዚሁም በዩኒቨርሲቲዎች ገብተው ዝግጅት ስላደረጉ የተሻለ ውጤት አስመዝግበዋል። ፈተናው አሁን በሀገሪቱ እየተሰጠ ካለው ፍርአት ልዩነት አልነበረውም። በዩኒቨርሲቲ ቅጥር ግቢ ገብተው በፌደራል ፖሊስ እየተጠበቁ ከሌሎች ክልሎች በተላኩ ፈታኞች ነው የተከናወነው።
የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መምህር ጸጋይ ገብረ መድህን በበኩላቸው በክልል ደረጃ ከ600 በላይ ውጤት ካመጡ 27 ተማሪዎች 19ኙ የትምህርት ቤቱ ተማሪዎች እንደሆኑ ገልጸዋል።
ተማሪዎቻችን ከመጀመሪያ ጀምሮ 2012 እንዲፈተኑ ነው ተዘጋጅተው የነበሩት። አሁን ለ3 አመት ከትምህርት ርቀው ቆይቷል። አሁን ግን በሰኔ ወር 2015 ዓመተ ምህረት ትምህርት ቤቱ የነበረውን ችግር ጥገና አድርገን አስገብተናቸዋል። ከዛ 53 ሴት በ53 ወንድ ተማሪዎች ጠቅላላ 106 ተማሪ ነው ወደ ፈተና እያዘጋጀናቸው የነበረው። ስለዚህ ከነዚህ ከባለፈው አመታት የተሻለ ውጤት ነው የተመዘገበው። ተማሪዎች ደግሞ በደንብ እያጠኑ ነው የነበሩት። ለምሳሌ ላይብራሪ የተጠቀሙ ነው የነበሩት። ትምህርቱም እንደገና እንደ በክለሳ መልክ እየተሰጣቸው ነው የነበረና በዚህ ዝግጅት እኛ ደግሞ ጥሩ ውጤት እንዲያመጡ እንጠብቅ ነበር። ውጤቱ ደግሞ ከሁሉም የበለጠ በዚህ አመት ከስድስት መቶ በላይ ያመጡ 19 ተማሪዎች አሉ። ከነዚህ 7 ሴቶችና 12 ወንዶች። የትምህርት ቤቱ ሪከርድ በብዙ ነው የተሻሻለው። ከ657 655 646 እስከ 635 ባለፈው አመታት ለብዙ አመታት ተይዞ የነበረ ሪከርድ 631 ነው። በሴቶች ደግሞ 621 ነበር። አሁን በሴቶች 624 ነው እንትን የሆነው። ስለዚህ በዚህ ትምህርት ቤት በቃ የተሻለ ውጤት እንዲያመጡ እየተዘጋጀን መምህሩም ይሁን ጠቅላላ የትምህርት ቤቱ ኮሚኒቲ በጠንክሮ እየሰራ ነው።
ትምህርት ቤቱ ካስፈተናቸው 106 ተማሪዎች እስካሁን የ98 ተማሪዎች ውጤት ታውቋል ያሉት ርዕሰ መምህሩ፣ የቀሩት 8 ተማሪዎች ውጤት ግን በስም አጻጻፍ ግድፈት እስካሁን አልታወቀም፣ እርሱ እንዲስተካከል እየሰራነን ብለዋል። በቀጣይ ትምህርት ቤቱ የተሻሉ ተማሪዎችን ለማፍራት ጠንክሮ እንደሚንቀሳቀስ መምህር ጸጋይ አመልክተዋል።
ተማሪዎቹ ለብዙ አመታት ነው ከትምህርት ርቀው የቆዩት፣ ግን መጀመሪያም የምንጠብቃቸው ተማሪዎች ነበሩ። የተሻሉ ባቾች ብለን ነው የምናምነው። ስኮላርሺፕ ያገኙ ተማሪዎች አሉ። አዲስ አበባ ሄዶ ነው የተፈተኑም። ከነዚህ ባች ከ600 በላይ የመጡ 2 ተማሪዎች አሉ፣ ባለፈው የተፈተኑ ተማሪዎች። ስለዚህ እዚህ ከገቡ በኋላም በሁለት ሽፍት ከፍለን እያስተማርናቸው ነው የነበረው። የ11ኛው ሳይቀር የ12ኛው በኮሮና ተቋርጦ የነበረ ትምህርት በሁለተኛ ሴሚስተርም እዚህ አስገብተን ለተከታታይ 3 ወር የበለጠ ትምህርት እየሰጠናቸው ነበር። ተማሪዎቻችን ውጤታማ ሆነው እንዲቀጥሉ በቃ የነበረውን የያዝነውን እቅድ አጠናክረን በመቀጠል ተማሪዎች ለበለጠ በሞራል ተነሳስተው ለተጎዳው ህብረተሰብ እንክሳለን ብለው ሁሌም ስለሚነጋገሩ እርስ በርሳቸው ተማሪዎች እየተጋገዙ ጥሩ ውጤት እንዲያመጡ እየሰራን ነው። ለምሳሌ የኢንተርኔት አክሰስ እያገኘ ነው። አሁን በተወሰነ መልኩ ዋይፋይ ዘርግተን የነበረውን አጠናክረን እንቀጥላለን።
በመቀለ ከተማ የሚገኙት አጼ ዮሐንስና አድሐቂ የተባሉ የሁለተኛ ደረጃ ትምህርት ቤቶች በብሔራዊ መልቀቂያ ፈተና ያስመዘገቡትን ውጤት ለመጠየቅ ጥረት ባደርግም እስካሁን የተሟላ መረጃ የለንም የሚል ምላሽ ሰጥተውኛል። የክልሉ ትምህርት ቢሮ ኃላፊ በበኩላቸው በጦርነቱ ምክንያት ማስረጃቸው የጠፋ ተማሪዎች በመኖራቸው የተሟላ ማስረጃ የሌላቸው ተፈታኞች እንዳሉ ተናግረዋል። በዚህም ፈተና የወሰዱ ተማሪዎች የትምህርት ማስረጃ እየተጣራ እንደሚገኝ ጠቅሰው በአጭር ጊዜ ውስጥ በማጣራት የተማሪዎቹን ቁጥር ይፋ እናደርጋለን ብለዋል።
በ2012 ዓ.ም ተመረጥ የ12ኛ ክፍል ተማሪዎች የነበሩ እንደሆኑ ከየትምህርት ቤቱ ማስረጃቸው መጣራት የሚያስፈልጋቸው አሉ። ማስረጃ ለማቅረብም አዳጋች የሆነባቸው ተማሪዎችም አሉ። በክልሉ ውስጥ የተፈናቀሉና ከሌሎች ክልሎችም ተፈናቅለው የመጡትንም የማጣራት ስራ ይሰራል። ይህ ብቻ ሳይሆን የ10ኛ ክፍል ማትሪክ ተፈትነው እንዳለፉ ማረጋገጥም ያስፈልጋል። ተፈታኞች በፈተና ጊዜ የተጠቀሙበትን የስማቸውን የፊደል አጻጻፍም ከቀደመው ጋራ ማስተያየትም ያስፈልጋል። በዚህ ረገድ የተማሪዎችን ጥያቄ ተቀብሎ የሚያጣራ ኮሚቴ ተቋቁሟል። ከዚህም የተነሳ ውጤታቸው ተይዞ ይፋ ያልተደረገላቸውን ተማሪዎች መፍትሄ እየሰጠን ነው።
በትግራይ ክልል ለ12ኛ ክፍል ብሔራዊ መልቀቂያ ፈተና የተቀመጡ ተማሪዎች ጠቅላላ ብዛት የትምህርት ቢሮው ኃላፊ በይፋ አልጠቀሱም። ሆኖም ባለፈው መስከረም ወር መጨረሻ በክልሉ ከ9500 በላይ ተማሪዎች ለብሔራዊ መልቀቂያ ፈተናው እንደተቀመጡ የኢትዮጵያ የትምህርት ምዘናና የፈተናዎች አገልግሎት መግለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
የጋቢና ቪኦኤ መሰናዶ ይቀጥላል። ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጣቸው እንደሆነ የገለጹ ዲዛይነሮችና ነጋዴዎች ኢፍትሃዊ ነው ባሉት ውድድር ጫና እየተፈጠረባቸው እንደሚገኝ ተናግረዋል። የቻይና አልባሳት በእጅ ከሚመረቱት የሀገር ውስጥ ባህላዊ አልባሳት ጋራ በውበትም ሆነ በጥራት እንደማይመጣጠኑ ያስረዱት ነጋዴዎቹ፣ ነገር ግን ሸማቾች በዋጋ ቅናሽ ምክንያት ብዙ እንደሚገዙም ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር እንደተገደዱ እንደሆነም ተናግሯል። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው ኬኔዲ አባተ ነው። ወደዛው ነው የምናልፈው።
የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮሜዳ አካባቢ ያናገርናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋራ መወዳደር ፈተና እንደሆነባቸውና ገበያቸውም እንደተቀዛቀዘ ተናገራለች።
ያው ለ በጣም ነው የሚያስጠላው። ተለይ ወር ሙስከረብ ቅንት ከዳር ባሉ በጣም ያስጠላል። ቁጭ ማለት ነው በጣም ነው የሚያስጠላው። በጣም ማለት ነው ያው ያለ መዘጋት ዝግ ያለ ማድረግ ነው እንጂ የእውነት ምንም ነገር የሚጠይቀኝም ሰው የለም። የሚጠይቅ ሰራሽ የለም። በቻይናም የሚሰሩት የራሳቸው ኢኮኖሚ ነው። ያው ሁሉም ሰው የሚሯሯጠው። ለምሳሌ አሁን የመጡት ሽፎኖች አሉ። ሽፎን ማለት ይሄንን አይተካውም። ሽፎን ማለት ይሄንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚውን ያማከለ እንድነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን ማትፈርድበትም ዝቅ ያለውን ወይ ደግሞ አማካኙን ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል።
የቻይናው ፕሬዝዳንት ጂ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ.ም ምረት ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድጋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚ ገቡቅ እና ሽዋጋ ያላቸው ሸቀጦች ያጋጠማቸው ያለውን ኢፍታዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጣሃብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ ያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል።
የቻይና ተብሎ የሚጠራለ ጨርቅነታቸው በውጭ ሀገር ጨርቅስተው ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለእኛ ጋር መጥቶ ምን ጠይቀው ዋጋና ያኛውን የሚያገኘው ዋጋ አይገናኝም። 3 ጥፍ ወይ 4 ጥፍ ቅናሽ ይኖራል ያኛው ማለት የተመረተው በቃ በሳይዝ ሚዲየም ላርጅ ስሞል ያክ መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ 9 ሰው ሊይዘው ይችላል። ጣላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፉርባ አለ፣ በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁላ ነገር ዲዛይንም ታረጋው አለ። የልብሱ አይነቱ በርግጥ የኛ ይሻላል ምንም ሐሳብ አለ። አንደኛ ካልቸሩን የተበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አለ። ከኛ ጋር መወዳደር አልቻለም። ሰው ደግሞ አሁን የሚፈልገው ቅናሽ ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው።
ከኢትዮጵያ ባህላዊ አልባሳት ጋራ ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል።
አንደኛ ኢኮኖሚ ተጽዕኖ ያሳድራል፣ የሞራል ተጽዕኖ ያሳድራል፣ አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ ፈለገ እንቅልፍን አድርገህ ምናምን የሰራው ዲዛይን በአንድ ሳምንት ውስጥ ያ መቶ ገበያውን ሲያጠቀልቁ አንተ ብዙ ጊዜ የፈጀብህን ከነሱ ጋር ልትወዳደር አትችልም ማለት ሳትፈልግ እስረኛ ትሆናለህ ማለት። እኛ ሁለቱን ለማመዛዘን የተወሰነ የነሱንም እንይዛለን የኛንም እንይዛለን። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብለህ ታስረዳዋለህ። ሰው መጥቶ ግን የኛን ለመግዛት ይፈልጋል። ከአቅም አንፃር ግን ሁለተኛ ደረጃ ነው ገዝቶ የሚሄደው። ፍላጎቱ ግን የሚሆነው የትኛው ነው? ያበሻል ስገስቶ ለሚል ነው። አሁን ለኛ ደግሞ ዝቅተኛ ህብረት ተመጥቶ ካለበሰ እንደ ሀብታም ጠብቀህ መካከለኛ ገበያ ያለው ጠብቀህ ሚሳል ገበያ ሲሆን ከገበያ እየወጣ ትሄዳለህ።
ሰው ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል።
ያገር ባለው ስራ ደስ የሚለው ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገኙ ከብዙ ሰው ጋር ነው የሚያገናኘው እና ሁሉም የስራ እድል ያገኝበታል። የቻይናዎች ዘንድ እንደ መጋረጃ ነገር ሽፎን ነገሮች የሉም። እኛ ከፈለግን እኛም እንሰራዋለን እኮ ሽፎን በጎን ለጎን እያገዘን እንሰራለን። እንደዚህ ሀገር ባለው ሲሰራ ሽፎንም አብረን እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚወጣው። ከእነሱ የምንገዛው ነገር ላሳነስ እንችላለን ማለት ነው ከሸማኔዎች።
ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች።
ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው። ማለት እኔ ይሄንን ካላዋጣ እኔ መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ነው ወደ ሽፎኖችንም ማለት ነው። ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ ይቀልል ነው።
ባህላዊ ልብስ ሸምታ ስትወጣ ያገኘናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች።
እኔ ነጠላ ገዝቼ እየወጣሁ ነው። ነጠላ 1000 ብር ገዛ። አይ እኔ የበዓል ልብስ ነው የምለው ለመልበስም ለበዓሉ እሱ ቢሆን ነው። ዋጋው ሽፎኑ ይሻላል። ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው።
ወይዘሮ ብርቅነሽ ቱጌቦም ተመሳሳይ አስተያየት አላት።
የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት 1000 ወይ 1500 ነበር የሚገዛው 3500 ልብሱ ብቻ። ዋጋው በጣም ኦቨር ነው። ይሄ የቻይና ዝም ብሎ ጣል ተደርጎ ልጥፍ ነገር አለ አይደለ? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ለምንድን ነው የሚገዛው? ያው ብሩ እንትን ስለሚል ከአቅም ጋር ነው።
ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት ተጽዕኖውን ተረድቶ ለሀገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ የጋቢና ቤ ተመልካቾች አድማጮቻችን፣ እንግዲህ ለዕለቱ የያዝነው መሰናዶ እዚህ ላይ ተጠናቋል። ጋቢና ቤ የአዲሱ ትውልድ ድምጽ ከሰኞ እስከ አርብ ለ30 ደቂቃ በኢትዮጵያን ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ የሚቀርብ ነው። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የፌስቡክ ገጻችን ላይ በአማሪክ ላይ ቬሪፋይድ የሆነውን በማየት ወይም ደግሞ ሰማያዊ ምልክት ያለውን በማየት እዛ ላይ ገብታችሁ ለጋቢና ቤ ያላችሁ አስተያየታችሁን አስቀምጡልን። እንዲሁም ደግሞ ስልኩ ጥራችሁንም ብትተውልን የእናንተን አስተያየቶች ጥያቄዎችና በመውሰድ እኛም ውይይቶችን እናሰናዳ ይሆናል። በነገው ምሽት እንግዲህ በሌላ መሰናዶ እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስ ነው። ሲዮን ግርማ በዋና አዘጋጅነት፣ አባዮ ገበያ የዌብና ማህበራዊ ድረገጽ ፕሮዲውሰራችን ናት። አብረናችሁ ወይም አብራችሁም ስለቆያችሁ እያመሰገንን እኛም አብረናችሁ ቆይተናል። አብራችሁ ስለነበራችሁ በድጋሚ አመሰግናለሁ። በነገው ምሽት እንገናኝ። ሰላም ጤና ይስጥልን። ደህና ደሩ።